My beloved brothers and sisters,
በዚህ በሚማርክ ጉባኤ ለእናንተ መናገር በመቻሌ ምስጋና አለኝ። በጭንቅላቴ ውስጥ እጅግ ቅዱስ የሆነ አርስት ላስተላልፍ በታሪክ ውስጥ ላለፉት እጅግ ብዙ ክርስቲያኖች የኔ ዘር ሐረግ የሆኑትን የፈረንሳይ ፕሮቴስታንቶችን እና የአይርላንድ ካቶሊኮችን ጨምሮ ስለ መሰጠታቸው ምስጋና ማቅረብ እፈልጋለሁኝ። በእምነታቸውና እግዚአብሔር ላይ ባላቸው እምነት ንብረታቸውን እና ሕይወታቸውን ጨምሮ ለእግዚአብሔር እና ለእምነታቸው ሲሉ መስዋዕት አርግተዋል። እንደ ኋለኛው ቀን ቅዱሳን እና ክርስቶስ እኛም ጠንካራ እና ጥልቅ የሆነ በዘላለም አባት እግዚአብሔር እና በልጁ በኢየሱስ ክርስቶስ ላይ እምነት አለን። ለእግዚአብሔር ታማኝ የተቀደሰ እና ግላዊ በእኛ እና በእኛ ሰሪ መካከል የሚኖር ጉዳይ ሆኖ ይቀራል። ለዘላለም ሕይወት የምንጠይቀው እግዚአብሔርን በይበልጥ ለመረዳት እና ተመልሰን ለመኖር ካልሆነ ማንም አዳኙ ለአባቱ ጸልየዋል። እውነተኛ አምላክ ብቻ የሆነ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህችን የዘላለም ሕይወት ናት። በዚህ ባዳኛችን ገለጻ ብርሃን ውስጥ ራሱ የእግዚአብሔር አባት እና የልጁ የባህሪ እይታ ለብዙ ዘመናት እና በብዙ ሰው ፍጥረት ውስጥ በግልጽነት ከቅዱሳን መጻሕፍት ትምህርት ጋር አብሮ አይሄድም። እኛ በክብር በኢየሱስ ክርስቶስ የወንጌል መሃል ላይ እና የሱ የማዳን ኃይል ትክክለኛ የአባት እና የልጁ ግንዛቤ መሆኑን እናቀርባለን። የዚህ መሰረታዊ የኢየሱስ ክርስቶስ የወንጌል መርህ ጥቅም በመጀመሪያ የነቢዩ ዮሴፍ ስሚዝ ራእይ በ1820 ተረጋግጧል። ሁለት ሰዎች አየሁ፣ ብርሃን ናቸው እና ክብራቸው ምንም አይገልጸውም፣ በአየር ላይ ከኔ በላይ ቆመው። አንዱ ተናገረኝ በስሜ እየጠራኝ፣ እናም ይህን አለው ወደ ሌላው እየጠቆመ፣ ይህ የተወደደው ልጄ ነው፣ እሱን ስማው። ይህ የወጣቱ ዮሴፍ ልምድ ሌሎች ብዙ ራእዮችን እና መገለጦችን ያስከተለው እግዚአብሔር ሕያው እንደሆነ የገለጸለት አባትና ልጁ የኢየሱስ ክርስቶስ ሁለት የተለያዩ ናቸው። ሰው የተፈጠረው በእግዚአብሔር አምሳል ነው። የእኛ ሰማይ አባት የኢየሱስ ክርስቶስ አባት ነው። እግዚአብሔር ራሱን ለሰዎች መግለጹን ቀጥሏል። እግዚአብሔር ሁሌም ቅርባችን ነው፣ ጸሎታችንንም ይሰማል። ምንም እንኳን የአባትና የልጁ ተመሳሳይ መገለጥ በጣም ውስን ቢሆንም የሚገርመው የመጀመሪያው ራእይ እውነት ከሌሎች በቅዱስ መጽሐፍት ውስጥ ከተመዘገቡት አጋጣሚዎች ጋር በደንብ አብሮ ይሄዳል። በአዲስ ኪዳን ለምሳሌ የእስጢፋኖስ የመጨረሻ ምስክርነትን እንደዚህ እናነባለን። እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁ አለ። በታላቁ ራእይ ሐዋርያው ጳውሎስ ይህንን ተመልክቷል። ኃያሉን ጌታ እግዚአብሔርን የእግዚአብሔርን በጉንም በደሙ እኛን የታደገንን። በመጽሐፈ ሞርሞን ውስጥ የአባቱ እና የልጁ ትምህርት ከመጽሐፍ ቅዱስ ጎን ለጎን ለታላቅ ምስክርነት ቆሟል። መጽሐፈ ሞርሞን አዳኛችን ነፍያቴዎችን የጎበኘባቸውን የአባቱ ድምፅ በ2500 ነፍያቶች ዘንድ እንደዚህ ተደምጧል። ይህ ተወዳጁ የተደሰትኩበት ስሜን ያስከበርኩበት ልጄ ነው፣ እሱን ስሙት። በአራቱ ወንጌሎች ውስጥ ክርስቶስ ራሱ የሰማዩ አባቱን 160 ጊዜ ይጠራል። በነፍያቶች ዘንድ ባደረገው የሶስት ቀን አገልግሎት በመጻፈ ሙርሞን ውስጥ እንደተመዘገበው የአባቱን ስም 122 ጊዜ ጠቅሶታል። ለምሳሌ በማቴዎስ ወንጌል ውስጥ ኢየሱስ ይህንን ብሏል፣ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዮሐንስ ወንጌል እንደዚህ መስክሯል፣ አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። በሉቃስ ወንጌል እንዲህ ብሏል፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። በእያንዳንዱ ሰዓት የእኛ ጌታ የሰማይ አባቱን ሲጠራ በታላቅ ጨዋነትና ፈቃደኝነት ነው። ይህን ስል አደርጋለሁኝ፣ ኢየሱስ ክርስቶስ ታላቅ ይሖዋ ነው፣ የእስራኤል አምላክ፣ የተስፋው መሲህ እና በሱ የኃጢአት ክፍያ እሱ የእኛ አዳኝ ነው፣ የዓለምን ቤዛ ነው። ስለ እሱ ጳውሎስ ይህንን ብሏል፣ በኋላም መንግሥቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉን ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። በአዳኝ የኃጢአት ክፍያ ዋዜማ ለአባቱ ታላቅ ጸሎት አቀረበ እንደዚህ ብሎ፣ ሁሉም አንድ ይሆን ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልሆነም። አንተ እንዳልከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔ በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁኝ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆን የሰጠህን ክብር እኔ ሰጥቻቸዋለሁ። አባት እና ልጅ የተለያዩ አካል ናቸው፣ ግን በፍጹም በኃይል እና በዓላማ ተዋህደዋል። የእነሱ አንድነት ብቻ የተያዘ አይደለም፣ ግን የእነሱ ትእዛዝ በታማኝነት ለሚታዘዝ እና ለሚከተለው ይህንን አንድነት ይመኙታል። እንዴት ነው የእግዚአብሔር ፈላጊዎች ከአባትና ልጁ ጋር መዛመድ የሚችሉት? አዳኝ ቃል ገብቷል፣ አጽናኙ መንፈስ ቅዱስ ሁሉንም ነገሮች ያስተምራቸዋል። በመጽሐፈ ሙርሞን ውስጥ ኔፊ ክርስቶስ ወንጌልን ሲናገር መንፈስ ቅዱስ ስለ አባቱ እና ልጁ ይመሰክራል ብሎ ገልጿል። ልክ ነው፣ የመንፈስ ቅዱስ ኃይል እና ተጽዕኖ አልፎ አልፎ በእግዚአብሔር ፍቃድ የዛን ሰው መንፈሳዊ የማሳመን ብቃት ሳይጠይቅ ሊከሰት ይችላል። ነገር ግን ሙሉ የሆነው የመንፈስ ቅዱስ ስጦታ የሚመጣው በተሰበረ ልብ እና መንፈስ ሲቀበሉት ብቻ ነው። በጥምቀት ስነ ስርዓት እና እጅን በመጫን በሚገኝ የመንፈስ ቅዱስ ስጦታ። ይህ እና ሌሎች የተቀደሱ ስነ ስርዓቶች በተቀደሰው የክህነት ኃይል ምሪት መፈጸም አለባቸው። ስለነሱም ተስተምረናል። እናም ይህ ታላቁ ክህነት ወንጌል ያራምዳል፣ እናም የቤተ መቅደስን ቁልፍ ይዟል፣ የእግዚአብሔርንም እውቀት ቁልፍን ጭምር። ስለዚህ በዚህ ስነ ስርዓት ውስጥ የእግዚአብሔር ኃይል ይገለጣል። በእውነተኛ ብርሃን ውስጥ እንደታየው የአባት እና የልጁ ትምህርት የዘላለም ቤተሰብ ትምህርት ነው። እያንዳንዱ ሰው ዘር ከሰማይ ወላጆቹ ጋር እንደ መንፈስ ልጅ ከዚህ ቀደም ኖሯል። ክርስቶስ የአባቱ እንደ መጀመሪያ ልጅ ሆኖ በዚህ የሰማይ ቤት ቤተሰብ ውስጥ ስለዚህ ሁላችንም ነን እኛ የሰማይ አባት ልጆች ነን ፕሬዝዳንት እዝራ ቴፍት ቤንሰን በነ ብይነት መንፈስ ይህንን ተናግረዋል ምንም ነገር በመጋረጃ ውስጥ ስናልፍ የሰማይ አባታችን ፊት አይተን ምንም ያህል እንደምናውቀው ስናውቅ እና የሱ ፊት እንግዳ ሳይኖብን ሲቀር እንደሚያስደነግጠን ሌላ ምንም አያስደነግጠንም እኔ ተመረያለሁኝ በመንፈስ ቅዱስ አማካኝነት እና በእግዚአብሔር ኃይል ብቻ የሚታወቅ በሰዎች ቋንቋ አይታወቅም
Jesus Christ in the name of Jesus Christ amen
Enumlo belju beyes Christos simno amen